ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ነሐሴ 11 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ከዚያም በየሳምንቱ አርብ የሚቀርበውን ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አቅርበን ክፍል አንድ ፕሮግራማችን ይተናቀቃል። አሁን ወደ ዜናው።
ኢትዮጵያና ሱዳን ወታደሮቻቸውን ከጋራ ወሰናቸው ላይ አንስተው አካባቢው ከሁለቱ ሀገሮች በተጣጣ ጥምር ኃይል እንዲጠበቅ ስምምነት ላይ ደረሱ መሆናቸው ተነግሯል። የጋራው ጥምር ኃይል በወሰን አካባቢዎች የሚደረጉ የአማጽያን እንቅስቃሴን፣ ህገወጥ ስደትንና ሌሎች ተግባሮችን የመቆጣጠር ተግባርና ኃላፊነት አለበት ተብሏል። የሱዳን ዜጎች ወደ ኢትዮጵያ ወሰን ዘልቀው እርሻ በሚያርሱበት ሁኔታና የሱዳን ወታደሮችም ኢትዮጵያን አርሶ አደሮች ላይ ተደጋጋሚ ጥቃት እየፈጸሙ በአጸፋው እየተገደሉ ባለበት ሁኔታ የጋራው ጥምር ኃይል የትኛውን ወገን ለመርዳት እንደተቋቋመ ግልጽ ነው ተብሏል። የሀገራችን አርሶ አደሮች ከዚህ በኋላ ጥቃት የሚደርስባቸው ከሱዳን ወታደሮች ብቻ ሳይሆን ከወያኔው ጥምር ኃይልም ጭምር ይሆናል የሚል ስጋት ተፈጥሯል። በቅርቡ በተለያዩ የሀገራችን ክፍሎች ከ51 በላይ የሚሆኑ ዜጎች በጎርፍና በመሬት መንሸራተት ሕይወታቸውን ያጡ መሆናቸውን የብሔራዊ ስጋት አስተዳደር ኮሚሽን ገልጿል። ኮሚሽኑ አያይዞ በሰጠው መግለጫ 11 ወረዳዎች በጎርፍ መጥለቅለቅ፣ ሌሎች 12 ወረዳዎች በመሬት መሸርሸር የተጎዱ መሆናቸውንና በአጠቃላይ 24232 ሰዎች በንብረታቸውና መሬታቸው ላይ ጉዳት የደረሰ መሆኑን አሳውቀዋል። 5 ትምህርት ቤቶችም ከጥቅም ውጪ ሆነዋልም ተብሏል። በሚቀጥሉት ጥቂት ቀናት በአብዛኛው የሀገሪቱ ክፍል የጎርፍ አደጋና የመሬት መሸራተት አደጋ ሊከሰት እንደሚችል ተቋሙ ጠቁሞ ዜጎች አስፈላጊውን ጥንቃቄ እንዲያደርጉም አሳስቧል። በአዲስ አበባ ከተማ ቁጥሩ ያልታወቀ የጦር መሳሪያ ክምችት ሲዘዋወር መገኘቱን ፖሊስ አስታውቋል። በቁጥጥር ስር ያሉት መሳሪያዎች በነዳጅ ቦቴ ተሽከርካሪ ውስጥ እንደነበሩም ተጠቅሷል። መሳሪያዎቹ ከየት ወዴት ሲጓጓዙ እንደነበረ ባይገለጽም በየቦታው ብሔርንና ሃይማኖትን መሰረት ያደረጉ ግጭቶች እንዲፋፋሙ ከጀርባ ሆኖ የሚያቀጣጥለው የወያኔው ድርጅት ሳይሆን አይቀርም በማለት ብዙዎቹ አስተያየታቸውን ይሰጣሉ። በተባበሩት መንግስታት ድርጅት ስር የሚገኘው የዓለም የምግብ ፕሮግራም ባለፈው ሳምንት በደቡብ ኢትዮጵያ ጅጅጋ ከተማ ውስጥ ተከስቶ በነበረው ግጭት ምክንያት ከቤት ንብረታቸው ተፈናቅለው በከተማዋ የተለያዩ ቦታዎች በጊዜያዊ መጠለያ ውስጥ ለሚገኙ ዜጎች የምግብ እርዳታ ማድረጉን ገልጿል። በከተማ ውስጥ በሚገኙ 3 የመጠለያ ጣቢያዎች ውስጥ ከ52000 ዜጎች በላይ የሚገኙ ሲሆን ለነዚህ ሰዎች ተቋሙ የምግብ እርዳታ ማድረስ የጀመረው ባለፈው ሳምንት ውስጥ እንደነበር ተናግሯል። ተቋሙ እስካሁን ድረስ 131 ሜትሪክ ቶንስ ልዩ ልዩ የምግብ እርዳታዎች ለ15000 ሰዎች ያደረሰ ሲሆን እርዳታው ለእርጉዝ ሴቶችና ለሕፃናት የሚሰጠውን አልሚ ምግቦችን የሚጨምር መሆኑ ተነግሯል። የዓለም የምግብ ፕሮግራም በኢትዮጵያ ሶማሌ አካባቢ በምግብ እጥረት ለሚሰቃዩ ከ2 ሚሊዮን በላይ ለሆኑ ዜጎች እርዳታ ሲያድል መቆየቱም ይታወቃል። የአሜሪካው የመከላከያ ተቋም ፔንታጎን ለአሜሪካው ምክር ቤት ባቀረበው ዘገባ የቻይናው ወታደራዊ ተቋም በፓስፊክ ውቅያኖስ የሚገኘውን የአሜሪካንና የተባባሪዎቿን ወታደራዊ ተቋማት ለማጥቃት እየተለማመደ ነው ብሏል። ዘገባው አያይዞ ቻይና የቦምብ ጣይ አውሮፕላኖችን ቁጥር በመጨመር ወደ ተለያዩ ቦታዎች ለማሰማራት እቅድ ያላት መሆኑን ገልጿል። የቻይና ወታደራዊ በጀት በቅርቡ ወደ 190 ቢሊዮን ዶላር እንዲጨምር መደረጉና በሚቀጥሉት 10 ዓመታት ውስጥ ወደ 240 ሚሊዮን ዶላር ሊያድግ እንደሚችል ተጠቁሟል። የዓለም የጤና ድርጅት በሰጠው መግለጫ በኮንጎ በኢቦላ በሽታ ከተለከፉ ሰዎች ጋር ግንኙነት ያደረጉ 1500 የሚሆኑ ሰዎች መኖራቸውን ያረጋገጠ ቢሆንም ለነዚህ ሰዎች እርዳታ ለመስጠት ያካባቢው የጸጥታ ሁኔታ ያላስቻለ መሆኑን ገልጿል። የኢቦላ በሽታ በሚስፋፋበት ወቅት በበሽታው ሊለከፉ የሚችሉ ሰዎች በአስቸኳይ አግኝቶ ተገቢውን እርዳታ መስጠት አስፈላጊ ሆኖ ሳለ በጸጥታ ምክንያት ይህ ሊደረግ አለመቻሉ በሕይወታቸው ላይ የሚከሰተው አደጋ ከፍተኛ ሊሆን ይችላልም ተብሏል። በአካባቢው የጸጥታ ውጥረት በመኖሩም የኢቦላ በሽታ የሚያሰጋቸው ሰዎች ቁጥር ከዚያ በላይ ሊሆን እንደሚችልም ይገመታል። በቅርቡ በተከሰተው የኢቦላ በሽታ በሰሜን ኪቡ ግዛት ከ44 ሰዎች በላይ የሞቱ መሆናቸውም ተቋሙ ገልጿል። በዚህ ሳምንት መጀመሪያ ድንበር የለሽ ሐኪሞች የተባለ የተራድኦ ተቋም ማንጂኒና በተባለችው ትንሽ መንደር የኢቦላ መከላከያ ጣቢያ ያቋቋመ መሆኑ ታውቋል። በታንዛኒያ ማሻይ በተባለች መንደር የተተከለ አንድ የውሃ ማጠራቀሚያና ማሰራጫ ቧንቧ ያልታወቁ ሰዎች ጉዳት አድርሰውበታል በሚል ሳቢያ ባለስልጣኖች የመንደሪቷን ነዋሪዎች በሙሉ ማሰር መጀመራቸው ታውቋል። የውሃ አገልግሎት መስጫ 20,000 ዶላር የሚያወጣ ሲሆን 1,600 የሚሆኑት የመንደሩ ነዋሪዎች ለጥፋቱ ተጠያቂዎች ናቸው ተብሏል። ፖሊስ ፍርድ ቤት ሳያቀርብ ለ48 ሰዓት ሊያስራቸው እንደሚችል የተገለጸ ሲሆን ባለስልጣኖቹ ወደዚህ የጅምላ እስር ለመሄድ የተገደዱት ወደፊት ነዋሪዎቹ ኃላፊነት ተሰምቷቸው የጋራ የሆኑ ተቋማትን በጋራ እንዲጠብቁና እንዲከላከሉ ለማስተማር ነው ተብሏል። ዜናው እዚህ ላይ አበቃ። ሆያ ሆዬ ሆ ኢትዮጵያ ሆ ሆያ ሆዬ ሆ ሆላ አፍሪካ ሆ ሆያ ሆዬ ሆ
Zamado, Jesitasal, Ankafari, Yedagisal, Yachin Dickens, Wilche Wilche, Bed in Kalga, Segal Wilche, Spigagaho, Avesenyaho, Alandisaho, Sasenyaho, Yaho, 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 Yaho,
ለጆች ታወጡ ውሃ የተራጩ በለም ለማማክ ከቦት ሲፈነጩ በተዋበው ጫካ አፋብ ሲያፋጩ ህይወት ያድስ ነበር የደስታ ምንጭ ይህ በሰበ ወዳጅ አገር ትዝታ አይረሳም ጊዜ ባዘን በገጣ ራጓት የትምህርት ጥሩ መምህር የእውቀት ባለቤት ማበሰኛው መልካም ጎረቤት ያስጨንቃል በትዝታ በናፍቆት ስሜት የሀገር ትዝታ የእናት አባት ፍቅር የህብረተሰብ ልማድ የአገር ባህል ስር የህዝብ የወንድሞች የወዳጅ ዘመዱ አይታነው ናፍቆቱ ርቀው ሲሄዱ
የደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላምና ጤና ለእናንተ ውድ የኢትዮጵያ ልጆች ሆነላችሁ ዘንድ የዘውትር ምኞቴ መሆኑን ገልጽላችኋለሁ። ማንም የኢትዮጵያ ልጅ ሀገሩ ስትደፈር ለሀገሩ መዋጋትና መሞት አለበት የሚለውን ክቡር ቃል የተናገሩ አጼ ዮሐንስ እንደነበሩ ከታሪካቸው ሰነዶች ላይ ይነበባል። አጼ ዮሐንስ በእድሜ ለነስብሃት መለስ ዜናዊና ለመሰሎቻቸው አያት የሚሆኑ ናቸው። የነበሩበት ዘመን ዛሬ ካለንበት ዘመን በጣም የራቀ ነው። አጼ ዮሐንስ በእድሜ ዘመናቸው የተናገሩትን ብቻ ሳይሆን ለኢትዮጵያ ክብርና ለህዝቦቿ ነጻነት በተግባር መስዋዕት ሆነው አረጋግጠዋል። ለሚወዷት ኢትዮጵያ በጨካኞች በግፍ ታርደዋል። የዘመን ወያኔዎች ባስተሳሰባቸው ከአያቶቻቸውና ቅድመ አያቶቻቸው የተሻሉ ሆነው መገኘት ሲገባቸው የዋልዮሽ በጣም ተንደርድሯል። ከአጼ ዮሐንስ ቀድሞ ወደ ነበሩ ዘመነ መሳፍንት አስተሳሰብ ራሳቸውንም ጎትተዋል። የተጸናወታቸው እኩይ ተግባር ዛሬም ሊታረቃቸው አልቻለም። ኢትዮጵያን የማፈራረስና የመበታተን አባዚያቸው ከሞት አፋፍ ላይ ሆኖም ያስጓራቸዋል። ወያኔዎች በኢትዮጵያ ላይ በረጩት መርዘኛ የጥላቻ ወሬ ኢትዮጵያና ህዝቦቿ በእጅጉ እየተጎዱ ይገኛሉ። በኢትዮጵያና በኢትዮጵያዊነት ጥላቻ ተመረዘው ያደጉ በመሆናቸው የፈጸሙት ወንጀልና ጸረ ህዝብ ተግባራቸው ወደ ጸጸት ሊመልሳቸው ያልቻሉ ጨካኝና ረመኔዎች መሆናቸውን በተግባር ዛሬም ያሳዩንና ያረጋግጡልን ይገኛሉ። በአብዲ ኢሌ እየተገበረ ያለው ኢትዮጵያን የማፈራረስና ህዝቦቿን የማጫረስ ተግባር ወያኔ ለ27 አመታት ውሃ ያጠጣ ያሳደገው የዘረኝነት ችግኝ መሆኑን መካድ አይቻልም። በአዋሳ በሲዳማና ወላይታ ህዝቦች መካከል እየተደረገ ያለው የህዝብ ለህዝብ መተላለቅ የወያኔ ቆስቋሽ ተግባር በውስጡ መኖሩንም የማይካድ ነው። በጌዲዮና ጉጂ ህዝቦች መካከለ ተፈጠረው የሚሊዮኖች መፈናቀልና የሰው ህይወት መቀጠፍ ከጀርባ ሆኖ የሚያጫውተው የውያኔ የቆሻሻ ተግባር ነው። በተለያዩ የሀገሪቱ አካባቢዎች እየተፈጠሩ ያሉ ግጭቶችና የህዝብ ለህዝብ ግጭቶች ልቂቶችን የዘረፉትን የሀገሪቱን አንጥራ ሀብት ለህሊና ደካሞች እየረጩ የሚፈጽሙት ለመሆኑ የኢትዮጵያ ህዝብ ጥርጣሬ የለውም። በውያኔ ቆስቋሽነት በሚፈጠሩ ግጭቶች ዜጎች ተጎድተዋል። የእምነት ተቋማቶች እየተቃጠሉና እየጠፉ ነው። የውያኔ ጸረ ኢትዮጵያዊነት፣ ጸረ ህዝብነት እንዲሁም ጸረ ኢትዮጵያዊነት ተግባሮቹ እንደ ብራቀን ለሁሉም ኢትዮጵያዊ ወለል ብሎ የሚታይ በመሆኑ አስፈላጊ ክርክርና እሰጥ አገባ ውስጥ የሚገባበት ጉዳይ አይደለም። የኢትዮጵያ ህዝብ ወያኔን አምሮ የጠላበትና የሚታገልበት ሌላ ምንም ምክንያት የለውም። ይዞት በተነሳው እኩይ አላማና ተግባሩ ብቻ ነው። የኢትዮጵያ ህዝብ ወያኔን አምሮ መታገሉን መቀጠል አለበት የሚባለውም ለዚህ ነው። ወያኔ ስልጣኑን በሰላም ይሰጣል ተብሎ ስለማይጠበቅም ነው። ካባውን እየለዋወጠ እድሜውን ለማራዘም ለት ከቀን ተግቶ ይሰራል እንጂ ለለውጥ መዘጋጀቱን የሚጠቁሙ ፍንጮች አይታዩም። ጅቦች አትበሉን ክብር ስጡን እንጂ የሚል ጩኸት ከወደ ወያኔ መንደር እያፈተለኩ ሲወጡ ይደመጣል። ሀገር ማፍረስ፣ የሀገር ሀብት መዝረፍ፣ የዘር ማጥፋት ወንጀል መፈጸም፣ የህዝብ ክብርን ማዋረድ፣ ታሪክ ማጉደፍ፣ ህዝብ በህዝብ ማጫረስ ወዘተ የሚያረጁ እንጂ የሚያሰድቡ እንጂ የሚያስከብሩ ሊሆኑ የሚችሉበት ሁኔታ ሊኖር አይችልም። ለህዝብ ፍርድ ያስቀርባል ያስቀጣል እንጂ ወያኔዎችና ተከታዮቻቸው ሊረዱት የሚገባ ጉዳይ አለ። የወያኔዎችን ውርደት ያመጣው ተግባራቸው እንጂ ሰው ሰራሽው አለመሆኑን ነው። ተዋረድን የሚሉት ወያኔዎች የቀንጅብነቱን የተሰጣቸው በዘራፊነታቸውና ስግብግብነታቸው ነው። ዘረኝነቱንም ሆነ ጸረ ኢትዮጵያዊነቱን ቁልጭ አድርጎ የሚያሳየው የፈጸሙት ተግባራቸው ነው። ወያኔዎች ሲያደርጉትና ሲፈጽሙት የነበረ ወራዳ ተግባርን ሲፈጽሙት ያላሳፈራቸው የፈጸሙት ወራዳ ተግባር ወራዳ ቢያስብላቸው ምን ያስደንቃል? የፈጸሙትና ያደረጉትን ወራዳ ተግባራት መንገር ተገቢም ትክክልም ነውና ወያኔዎች ከኢትዮጵያ ህዝብ ክብር እናገኝ ተማጽኗቸው ለ27 አመታት ከፈጸሟቸው የሰቆቃ ተግባራት የበለጠ የሚያስቆጭም የሚያሳፍሩም ናቸው ሲሉ መብራቱ አያሌው ከወልዲያ ደብዳቤያቸውን አጠናቀዋል።
ሰላምታዬ ይድረሳችሁ ፍኖቶች እና አድማጮች በሙሉ። ይህን መልእክቴን እንድታስተላልፉልኝ በአክብሮት ጠይቃለሁ። ሜዳ ሲቃጠል ተራራ ይስቃል። ይህን ደብዳቤ በመጽፍባት ባሁን ወቅት ሀገራችን ኢትዮጵያ ወያኔ ባመጣው የዘር ፖለቲካ ምክንያት በአራቱ ማዕዘናት ዜጎቿ እርስ በርሳቸው እየተላለቁ ይገኛሉ። በመስራቅ ኢትዮጵያ የኦሮሞና የሶማሌ ወገኖቻችን ሆን ተብሎ እንዲፋጁ እየተደረገ ነው። የብዙሃኑ ወገኖቻችን ንጹህ ደም በሚያሳዝን ሁኔታ እንደጎርፍ እየፈሰሰ ይገኛል። በመራቡ የሀገሪቱ ክፍልም እንደዚሁ የጅምላ አልቂት ይፈጸማል። ማዕከላዊ መንግስት የተባለውም ይህንን አገራዊ ጥፋት ማስቆም ቀርቶ ለመከላከል እንኳን አቅም አንሶታል። መንግስታዊ ቆመናም ሆነ ስልጣን ከርቶታል። ልቡ ተሰልቧል። ድፍረትና ወኔ አምልጦታል። ህዝቡ ያስገኘው ሰላማዊ ለውጥ በአግባቡ ሊጠቀምበት አለመቻሉ እያስመሰከረ ይገኛል። መቀሌ የመሸገው የውያኔ ዘረኛ ቡድን ሀገራችንን በደም ስትነከር ተደስቷል። ሜዳውም ሲቃጠል ተራራው እንደሚስቁሉ የኢትዮጵያ ዜጎች እርስ በርስ ሲተላለቁ ወያኔዎች መቀሌ ላይ መሽገው በደስታ ሲቃ ተውጠዋል። ኃይላቸውን በማሰባሰብ ላይ ናቸው። እርስ በርሳቸው ተጣልተው የቆዩት ሁሉ ከየቦታው ወደ መቀሌ እየሄዱ በመሰባሰብ ላይ ይገኛሉ። ወያኔን ከቀድሞ በበለጠው ሁኔታ አጠንክረውና አጎልብተው ተደራጅተው ለመውጣት በሌላ ኢትዮጵያ ህዝብ ኪሳራ ለመጠቀም እድሉን ያገኙ መስሏቸዋል። በእኔ አመለካከት አሁን የተጀመረው የህዝቡ ሰላማዊ ለውጥ እንቅስቃሴ ምክንያቶቹ ሁለት እንደሆኑ ይስማኛል። አንደኛ 27 አመታት የዘረኛ አገዛዝ ያንገሸገው ህዝብ አምጾ መነሳቱ ሲሆን፣ ሁለተኛው ደግሞ ዘረኛው አገዛዝ የበሰበሰ በመሄድ ላይ መሆኑ ችሎታውና አቅሙ እየተሸረሸረ ስለመጣ አራቱ የኢህአደግ አባል ድርጅቶች ውህደት እየተፈረከረ በመሄድ ላይ ስለሆነ ነው። ሰላዊው ለውጥ ያለ እንከም መቀጠል አለበት። ህዝባዊ እንቅስቃሴ ተጠናክሮ መገስገስ አማራጭ አይኖረውም። ለዚህ መዳኒቱና ዋስትናው ግን ህዝቡ አንድነቱን አጠናክሮ ትግሉን መቀጠል እንዳለበት እምነቴ ነው። ከዚህም በቀር ህዝባዊ ለውጥ ግቡን እንዲመጣ ከተፈለገ ጠንካራ ህዝባዊ ተቋም መኖሩ አከራካሪ አይሆንም። ህዝባዊ ትግል አላማውን ሊመታ የሚችለው በህዝብ የተደገፈ ህጋዊ ተቋም ሲመራ ብቻ ነው። ግለሰቦች መልካም ምኞትና በቂ ችሎታ ሊያሳዩ ይችሉ ይሆናል። ይህ ግን በቂ አስተማማኝ ዋስትና ሊሰጥ አይችልም። በመሆኑም ያለ ጠንካራ ተቋም የተገኘው ሰላማዊ ለውጥ ጥቅማቸው በተነካባቸው የቀንጅቦች ሊደናቀፍ የሚችልበት መጥፎ ዕድል ሊገጥመው ይችላል። በአሁኑ ወቅት ወያኔ አድፍጦ የሚሰራውን ተንኮል ነቅቶ መጠበቅ አስፈላጊ መሆኑ መረዳት ያስፈልጋል። የለውጡ እንቅስቃሴ ሰላማዊ ሂደቱን ተከትሎ የመጨረሻ ግብ እንዲመታ የሁሉም ዜጋ እምነት እንደሆነ ይሰማኛል። እኔም ከዚህ የተለየ ምኞትና ፍላጎት የለኝም። ምኞትና ፍላጎት ብቻ ግን የታሰበውን ግብ ይመታል ብዬ አላስብም። ከምኞት ያለፈ ተግባር ማከናወን ይጠይቃል። የሀገራችን የውጭና የውስጥ ጠላቶች በቀላሉ ሊታዩ አይገባም። እነሱም መቋቋም የምንችለው አንድነታችንን አጠናክረን ነቅተን ስንታገል ብቻ ነው። ከወቅቱ ሁኔታ በተገኘው ስሜታዊነት ተላቀን በሰከነ አእምሮ በአስተዋይ አመለካከት ላይ ተመስርተን ህዝባዊ አመጽ ያገኘውን የለውጥ እንቅስቃሴ ጠብቀን ግቡን እንዲመታ ማድረግ የሁላችንም ኃላፊነት እንደሆነ ይሰማኛል። የህዝቡ አመጽ ያስገኘውን የለውጥ ሂደት ለማንም አሳልፎ መስጠት አስፈላጊ አይደለም ብዬ አምናለሁ። የለውጥ እንቅስቃሴ በስማ በለውና በውክልና ሊራመድ አይችልም። ለውጡ በህዝቡ ትግልና መስዋዕትነት የተገኘ እንደመሆኑ አንጥሮ አባላዊቱም ያው ራሱ ህዝብ መሆን እንዳለበት አምናለሁ። ሰላማዊ የለውጥ እንቅስቃሴ አሁን ከደረሰበት ደረጃም ሲገመገም ከመደናቀፍ አደጋ ነፃ ነው ማለት አስቸጋሪ ነው። በግንባር ቀደም ለውጡን ለማደናቀፍ አድፍጦ ለሚከታተሉት ወያኔና ጥቅማቸው የተነካባቸው ተባባሪዎች ናቸው። እነርሱ ደግሞ በቂ የተደራጁና የታጠቁና ከመከላከል ወደ ማጥቃት ሊያሸጋግራቸው የሚችል ቁመና ያላቸው ለማለት አልደፍርም። የለውጡን እንቅስቃሴ ሊያደናቅፉ የሚችሉትን ጸረ ህዝብ ኃይሎች በቅርብ እርቀትና ባጭር ከበባ አስገብቶ መከታተል አጣዳፊ ጉዳይ መሆኑን የለውጥ ፈላጊው ኃይል ተቀዳሚ ቅድሚያ ተግባሩ ሲሆን ይገባል ብዬ አምናለሁ። ይህ በህዝብ መስዋዕት የተገኘው ለውጥ በማንም ጸረ ህዝብ እንቅስቃሴ ደናቅፋል ብዬ ባላምንም ዘረኞቹ የተነጠቁት ጥቅማቸውን ለማስመለስ እንደሚፍጨረጨሩ ደግሞ አልዘነጋውም። ለዚህ መዳኒቱ ዘረኞቹ ወደ ከረሰ መቃብራቸው እስከሚወርድ ድረስ መታገል ወሳኝ እንደሆነ አምናለሁ። ኢትዮጵያ ወገኖቼም በዚህ ሐሳብ እንደሚስማሙ አልጠራጠርም። ኢትዮጵያ ዘላለማዊ ነች። አመሰግናለሁ። ተስፋዬ ዘለቀ ከሚድዌስት አሜሪካ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? የምትለዋን ሰላምታዬን በቅድሚያ አቀርብላችኋለሁ። መሬት ላራሹ፣ የዲሞክራሲ መብት ያለገደብ፣ የሕግ የበላይነት ይረጋገጥ፣ የዲሞክራሲ ስርዓት ግንባታ መሸጋገሪያ ድልድይ የሆነው ሁሉን አሳታፊ ሽግግር መንግስት ሲቋቋም ብሎ መጮህና መታገል እንደ ወንጀለኛ በተቆጠረባት ኢትዮጵያ ውድ ልጆቿ በፋሽስቶች በየጎዳናው ተገለውባታል። በየአደባባዮቹ በጨካኝ ባንዳዎችና ፋሽስቶች እንደ ቅጠል ረግፈዋል። በአረመኔዎች የደረሰባቸው አሰቃቂ የሰይለ ተግባር ሕይወታቸው ያጡና በዚያው የቀሩትም ቤቱ ቅጠላቸው። የተገደሉበትንም ጥይት ዋጋም ወልጆቻቸው እንዲከፍሉ ተገደውም ከፍለዋል። እናቶች የልጆቻቸውን የሰይል ተግባር እንዲመለከቱም ተገደው ተመልክተዋል። ይህ ሁሉ ዘግናኝ የፋሽስቶችና ባንዳዎች አረመኔ ተግባር ያላንበረከካቸው፣ የዘረኞችና ጠባቦች ርብርብና ከበባ ያላስበረግጋቸው የዚያ ትውልድ የኢህአፓ ጀግና ሰማዕታትን ኢትዮጵያ ዛሬ ጋራውን፣ ሜዳውን፣ ገጠር ከተማውን ሁሉ እንዲሞሉላት በጽኑ ትፈልጋቸውም ነበር። የጀግና ያለህ ጥሪዋ በየቦታው ያስተጋባል። እኔና እኔን መሰል የምናውቃቸው ጓዶቻችን ላቸውን አፍቀናል። ጓዶቻችን ለማግኘት ያልተጓዝነው ሜዳ፣ ያልወጣነው ዳገት፣ ያልወረድነው ቁልቁለት የለም። በሸዋ፣ በሐረር፣ በአርሲ፣ በከፋ፣ በጎጃም፣ በጎንደር፣ በወሎ፣ በአዲስ አበባ ወጣን ወረድን፣ አላገኘናቸውም። ህብስቱ ጋይም ጸሎተ ጥበቡ ቱሉ መዝገብነሽ ሰላማዊ ድላይ ወዘተ ብለን ብንጠራቸው የሉ ቢቸግረን የሚወዷቸውን መዝሙሮች ሲሰሙ ስብስብ ሊሉ ይችላሉ በሚል ለዘመናትንና የትግሉን ህይወቴን ዘመርንላቸው ሊገኙ ግን አልተቻሉ። ውድ ጓዶቻችን ወዴት ናችሁ? ባገኛችሁ ብዙ እጅግ በጣም ብዙ ምነግራችሁ የማወራችሁ የልብ ጉዳይ ነበር። ብታገኛቸው ምን ትላቸው ነበር ለሚሉኝ ከሰላምታዬ በመቀጠል የሃፓዎች እዛ ዘመን ባህል በነበረው የመረጃ ልውውጥ ባህል እንደምን ጀምር በእርግጠኝነት እነግራችኋለሁ። እነሱም ምን አዲስ ነገር አለ ብለው እንደሚጠይቁኝ እርግጠኛ ስለሆንኩ መረጃዎችንና የተዘጋጀውባቸውን በቅደም ተከተል አፈስላቸውም ነበር። የመረጃ ልውውጥ የመጀመሪያ ሐሳብ ልውውጥ ማሟሻ ባህላቸው እንደነበር እነሱም ያውቃሉ እኔም ማውቃለሁ። የሃፓ ባላት ዕውቀት እምነትና መረጃ የትግል ዋንደኛ መርኩዞች መሆናቸውን ገና ሲጸነሱ ጀምረው እንደ ባህል አድርገው የሚጠቀሙባቸው መሳሪያዎቻቸው ነበሩ። ይህ ባህል ለዛሬዎቹ የሃፓዎችም የዳበረ ባህላቸው ነው። በዚህ መሰረት በመጀመሪያ መነግራቸው መረጃ እናንተ ታሃት ተብለው የምታቋቸው ጠባቦችና ዘረኞች ዛሬ ህዋት ተብለው በተስልጣኑን ጨብጧል። እኛ ግን ዛሬም ወያኔ ነው የምንላቸው ላቸዋል። ከዚህ ላይ የወያኔዎች ማኒፌስቶ ትግራይን ከኢትዮጵያ አስገንጥሎ ነጻ የትግራይ ሪፐብሊክን መመስረት ሆኖ ያለ የኢትዮጵያ ገዥ ለመሆን እንደምን ተቻላቸው ብለው እንደሚጠይቁኝ እገምታለሁ። ይህ በባዳን ምክርና ድጋፍ እንዲሁም በካዲዎች ባዴኖችና በመርከኞቹ ኦህዴዶች ትብብር መሆኑን ሳልደብቅ ነግራቸዋለሁ። ኢትዮጵያ በተስልጣን ቢቆጣጠሩም በኢትዮጵያ ከመወለዳቸው በስተቀር ኢትዮጵያዊነት ፍቅር መሆነ ተቆርቋሪነት አልታየባቸው። ህዝቡን የሚገዙት ይወደዱት እንደወገን እየተመለከቱ ሳይሆን እየጠሉትና እንደጠላት እየተመለከቱ መሆኑን ነግራቸዋለሁ። ጸረ ኢትዮጵያና ጸረ ህዝቡ መሆናቸውንም ዛሬም በተግባር እያረጋገጡልን ነው። ኤርትራን አስገንጥለዋል። ኢትዮጵያን የባህር በር አልባ አድርገዋል። ኤርትራና ኢትዮጵያ ህዝቦችን በግዳጅ አላይተዋል። የትግራይ ህዝብንም ከሌላው ኢትዮጵያ ወገኖቹ ጋር በጠላትነት እንድትያይ የ27 ዓመታት ሴራ ጎንግሎበታል። በታላቋ ትግራይ መስረታ ግዛታቸው የጎንደር መሬቶች የሆኑትን የሁመራ የጠገዴ የወልቃይትና ጠለምት መሬቶችን በኃይል ወደ ትግራይ እንዲጠቃለሉ አድርጓል። ከወሎ የራያና የኮረም ወረዳ እንዲሁም ሰፊ አፋር መሬቶች በግዳጅ ወደ ትግራይ ተጠቅልለዋል። የኢትዮጵያ ጠላትነታቸው በዚህ ብቻ አበቃም። የጎንደር መሬትም ለሱዳን መንግስት ለሽያጭ አቀርበዋል። በኢትዮጵያ ህዝብ ላይ እንደ መዥገር ተጣብቀው ደሙን እየመጠጡት ነው። ሀብቱን እየዘረፉት ነው። እንዳይከላከላቸውም በቋንቋ በብሔር ብሔረሰብና በሃይማኖት ከፋፍለውታል። እርስ በርሱ እንዳይገናኝ የብሔሩን የቋንቋ ግንብ ገንብተውታል። የጥላቻ መርዛቸው ለ27 ዓመታት ረጅቶበታል። በክልል ወሰን እርስ በርስ ሲጋጭ ለአንድነታቸው ይፈርሳል። ለወያኔ ዝርፋ ተግባር ይመቸዋል። የታላቁ ትግራይ ግንባታ ቅዠታቸውም ያፋጥንላቸዋል፣ እነሱንም ያጠናክራቸዋል። የኢትዮጵያ ህዝብ እነዚህን ሁሉ ጫናዎች ፈንቅሎ ለመጣል ባለፉት ዓመታት መራር ትግል አካሄደ። ስልጣናቸውን አንገጫገጨባቸው። የህዝብ ትግል የአምባገነኖችና ዘረኞች ስልጣን ማራት ሲጀምር ጣልቃ ገብነት በባዳን አማካሪነት የህዝብ ስልጣን ነጣቂ ጆፊያ ሞራዎች በኢትዮጵያ ህዝብ ትግል ላይ ቀስቀዛው ለመቸለስና ስልጣን ለመንጠቅ በተለመደው አስመሳይ አፈጮልነታቸው እየተራወጡ መሆናቸውን ሳልደብቅ እነግራለሁ። ውድ የኢትዮጵያ ብርቅዬ ሰማዕት ጀግና ጓደኞቼ፣ ከ45 ዓመት በፊት ትግላችን መራር ግባችን ሩቅ መንገዳችን ወጣ ገባ ጠመዝማዛ በመሆኑ ላንካዳድ ወደ ኋላ ላንል ቃል ኪዳናችን ላናጠፍ የገባነው ቃል ኪዳን ዛሬም እንደዚያው እንደጠነከረ ነው ወይ ብለው ጥያቄ እንደሚያቀርቡም ይገባኛል። ስለ ትግሉ መርዘም እንደገመትነው ረዝሟል፣ ግቡም ርቋል፣ ትግሉም በጣም መራርና ጎምዛዛ ሆኗል የሚል ይሆናል። ዛሬም ቃል ኪዳናችን እንደተጠበቀ ነው ወይ ለሚለው ጥያቄም የምሰጠው ምላሽ በቃል ኪዳናቸው ጸንቶ ያሉ የሃፓዎች ዛሬም በትግል ላይ ናቸው። 44 ዓመታት መራር የትግል ዓመታትን ጨርሰው 45ኛውን ዓመታቸውን ለማክበር ደፋ ቀና እያሉ ነው። በሌላ በኩል ከውስጣችን ቃል ኪዳናቸውን የሰበሩና ያጠፉ ካዲዎች በክደት መርከብ የተሳፈሩ አንጀኞች እንደገና መፈጠራቸውን ሌላው ለደብቀው ማልችል የታሪካችን ጠባሳ መሆኑን መንገርም የማልደብቀው እውነት ነው። ከዚያ ጀግና ትውልድ ጋር ለተወሰነ ጊዜ እንደሆነ አብረው የተጓዙ መሆናቸውን ፍቀው እስከ መጣል የደረሱ አሳፋሪ አንጀኞች እያየን እየተመለከትን መሆኑን ሳልደብቅ ነግራቸዋለሁ። የእናንተን አርያነት ማን ያገኘዋል? ቀናውባችሁ የሚል ምስጋና ባቀርብላቸው በዘመኑ ፖለቲከኞች አታይ የፋራ ፖለቲካ ነው እንደሚሉኝ ቢገባኝ ምለዋለሁ። ለነሱ ምስጋና ይግባቸዋል። ጀግና የባይሃፓ ቤት ክብር ነውና እኔም ክብር ሰጣቸዋለሁ። ጠላትን ጠላት፣ አካፋን አካፋ፣ አድርባይን አድርባይ ብሎ እውነትን ለመናገር ድፍረት ላጡ እንደ ጦር ለሚፈሩ ፖለቲከኛንን ባዮች እውነት መናገር ለእምነት በሐቅ መቆምን አስፈልጋግነት ደጋግሞ መናገር ይጠቅማል እንጂ ጉዳት የለውም። እውነትን ለእምነት በጽናት መቆም የግል መርሆች ናቸው። መረጃም እንደዚያው የትግል ማንኛ ምርኩዝ ነው። የውቀት አድማስን ለማስፋት ሁሉንም የውቀት ምንጮችን አሟጣው መጠቀም ያልቻሉ ፖለቲከኞች ግባቸው ይስታሉ። እያንዳንዷን እንቅስቃሴ በመረጃ ሳያስደግፍ ጉዞን የሚጀምር ፖለቲከኛ አገራዊ መፍትሄን የማዋለድ አቅሙ ደካማና ጭንጋፍ ይሆናል። ዛሬ የትናንት ነገ ሲሆን የነገም ትናንት ነው የሚሉት ትልቅ አባባል አለ። ጊዜ ይሮጣል፣ ክስተቶች ይለዋወጣሉ። ክስተቶች የቱንም ያህል ተለዋዋጭ ቢሆኑም የትናንትን የረሳ ታሪክ የለውም። የትናንት ጀግኖችን የዘነጋ ወይም የጣለ ህብረተሰብ የዛሬ ጀግኖችን መፍጠር አይቻለው። ሀገሩንም ጥቃት ተከላካይ አልባ ትውልድ ያደርጋል። ሀገሩንም ለጠላት ያጋለጣል፣ ለውርደትም ይዳርጋል፣ የራሱንም ነጻነት ይነጠቃል። ከዚህ አንጻር ወያኔ ኢትዮጵያ ተባለች ሀገርን ለማጥፋት ሲነሳ በታሪኳና ጀግኖቿ ላይ አነጣጥሮ የተነሳ መሆኑን አለማወቅና ለመረዳት የውቀት ክፍተት ነው ወይም ሆን ተብሎ የሚደረግ ነው የሚባለው ለዚህ ነው። ወያኔ ኢትዮጵያ ታሪክ ጀግኖቿን ለምን ይጠላቸዋል? ለምንስ ጥላሸት ይቀባቸዋል ብሎ አለመጠየቅ ትልቅ ስህተት ነው። ወያኔ በኢሃፓ ላይ የውሸት ታሪክ ድርጅቱ ለመፍጠር በብዙ ሚሊዮን የሚቆጠር ገንዘብ እየረጨ እንደፈጠረ እናውቃለን። የውሸት ታሪኮቹም ተደርተዋል። በፍርድ ቤት የሃፓን ስም መጠቀም አትችሉም ተብለው በሕግ የታገዱ የዘመኑ አንጀኞች የሃፓ አንድነት ብለው ወደ አገር ቤት ሊገቡ ዝግጅታቸው መጠናቀቁን እየሰማው ነው። ሕገወጥነት በሰፈነባት አገር ላይ አዳዲስ ሕገወጦች ሲጨመሩባት የሕግ ነገር አበቃለት ብንል ስህተት የሚሆን አይመስለኝም። በመጨረሻም በቀጥታውን በተዘዋዋሪ መንገድ የወያኔ ነፍስ አድን ዘማቾች ከአውሮፓ ከአሜሪካ ከአገር ቤት ቢሰባሰቡ ምንቸት አይከፍቱም ከሚባለው የተለየ እንደማው በቅርብ የምናየው ጉዳይ ሆናል። ደግሰው ጉልማ ከአዲስ አበባ።
በማስከተል የምናቀርበው አቶ ጌታቸው ሽፈራው መደመር እና የምርኮ ፖለቲካ በሚል ርዕስ በፌስቡክ ያስተላለፉትን መልእክት ነው። ባለፉት 27 ዓመታት ከአገዛዙ በተቃራኒ የቆሙ በርካታ የፖለቲካ ቡድኖች ነበሩ። በአገር ውስጥ ከአገር ውጭም ያሉ የነበሩ በሰላማዊ ሆነ በትጥቅ ትግል የሚታገሉ ቡድኖች ከአገዛዙ ጋር የነበራቸው ልዩነት ሰፊ ነው። ይሁንና ዶክተር አብይ ወደ ስልጣን ከመጣ በኋላ ከኦነግ ውጪ ያሉት የፖለቲካ ቡድኖች ምንም አይነት ድርድር ሳያደርጉ ተደምረዋል ሲባል አንዱ ከገዢዎቹ ጋር መሰረታዊ ልዩነት ያለው ቡድን የሚያደርገውን ድርድር ሳያደርጉ ነው። ድርድር በአንድ ወቅት የሚታየው ክስተት መልካም ሁኔታ ላይ ብቻ የሚወሰን አይደለም፣ ቀጣይነትም ላይ እርግጠኛ መሆን ያስፈልጋል። የዶክተር አብይ አህመድ መንግስት በውጭም በሀገር ውስጥ ለነበሩት ቡድኖች የሰጠው ተስፋና ተደምረናል ያሉበት የመጀመሪያው ነገር ስለ አንድነት፣ ስለ ነጻነት መሰል ነገሮች መስበክ ነው። በተጨማሪም የፖለቲካ እስረኞችን መፍታት መጀመራቸው የፖለቲካ ቡድኖቹ ያለ መሰረታዊ ድርድር ተደምረናል እንዲሉ ያደረጓቸው ምክንያቶች ናቸው። አብዛኞቹ የፖለቲካ ድርጅቶች በቀናት የተመለከቱት የፖለቲካና የህሊና እስረኞች መፈታት ጉዳይ በህዝብ ትግልና በእነ ዶክተር አብይ እንጂ ድርጅቶቹ ተደራድረው የተወሰነ ባለመሆኑ አሁንም ለሁሉም ተፈጻሚ አልሆነም። የፖለቲካ ድርጅቶች ለረጅም ጊዜ በመደራደሪያነት ያቀርቡት የነበረው ሁሉም የፖለቲካና የህሊና እስረኞች ይፈቱ የሚል ጥያቄ እውን አልሆነም። እነ ዶክተር አብይ እንፈታለን ሲሉ ካላችሁ መልካም ነው ብሎ ማጨብጨምን የመረጠው ጠረጴዛ ላይ ቁጭ ብሎ መክሮ አስገዳጅነት ያላስቀመጠ የፖለቲካ ኃይል አሁንም ለምን ሁሉም አይፈቱም የማለት የሞራል የበላይነት አላገኘም። አሁንም እስረኞች እየማቀቁ ከገዢዎች ጋር እየተጨባበጠ ከመቀጠል ውጪ አማራጭ አልፈለገም። የኢትዮጵያ የፖለቲካ ኃይሎች ለድርድር ያቀርባቸው የነበሩት የተቋማትና ሌሎች መሰረታዊ ለውጦች ጠረጴዛ ላይ ተቀምጦ ተደራድሮ እንዲወሰኑ አስገዳጅነት የጊዜ ገደብ እንዲኖራቸው አላደረገም። ከዚህ ይልቅ እነ ዶክተር አብይ በራሳቸው ተነሳሽነት እናደርጋለን ለሚሉት ከማጨብጨብና ከማጀብ ያለፈ መሰረታዊ ለውጥ እንዲመጣ ጉዳዮችን ቆጥሮ አስገዳጅነት እና ቀነ ገደብ አስቀምጦ አልተደራደረም ለተፈጻሚነታቸው አልጠየቀም። በተለይ በትጥቅ ትግል የቆዩት አሉን የሚሏቸው ወታደሮች ወደፊት በጣም ምን መሆን እንዳለበት እንኳን በቅጡ ሳይነጋገሩ ወደ ሀገር ቤት መግባቱ ቅድሚያ ትኩረት ሰጥተውታል። ኦነግ ብቻ በጎን ድርድር እያደረገ ይገኛል። ከጫካ ጀምሮ ትነግ ህዋትን የሚያውቀው ኦነግ ተደመር ሲባል እነ ዶክተር አብይን ዘሎ በማቀፍ ብቻ አልተመለሰም ወይንም በዚህ ብቻ አልተወሰነም። ከዚህ ልቅ ወታደሮቹ ወደፊት የሚኖራቸውን እጣና ሌሎችም ጉዳዮችን ተደራድሯል። በድርጅት ውስጥ ነበሩ የተባሉ ወታደሮች አባላትን የወደፊት የኑሮ ሁኔታ ያገናዘበ ድርድር ማድረጉ እየተነገረ ነው። ይህ ካንድ ከትጥቅ ትግል ወደ ሰላማዊ መንገድ የሚመጣ ድርጅት ከመንግስት ጋር ሊያደርገው የሚገባ ትንሹ የድርድር ጉዳይ ነው። አርበኞች ግንቦት 7 እና አዲሃንን ጨምሮ ሌሎች ቡድኖች ግን የወታደሮቻቸው ቀጣይ እጣ ምን መሆን እንዳለበት እንኳን ከመንግስት ጋር ቁጭ ብለው አልተወያዩም። ወታደሮቹ ቤታቸውን ጥለው ትግል ላይ የቆዩ ናቸው። አውሮፓና አሜሪካ የቆየ ወይም ኤርትራም የነበረ ኑሮ የማይናጋ በፖለቲካ አመራርነት የሚቀጥል ሁሉ ወታደሩ ወደ ሀገር ቤት ገብቶ ጎዳና ላይ ይውደቅ የቀን ስራ ምስራ ሳይስጨንቀው ከመንግስት ጋር መተቃቀፉን ቀድሚያ ሰጥቷል። በቤተሰብ ደረጃ በተፈጠረ ግጭት ባልና ሚስት ሲጣሉ እንኳን ከሁለቱ ባሻገር የሌላ ሰው ችግርም ይኖራል። ላብነት ያህል በባል ወይም በሚስት ቤተሰቦች ያልተገባ ባህሪ የሚፈርስ ቤት የሚቋረፉ ጥንዶች ይኖራሉ። ባል ወይም ሚስት ከራሷ ውጪ ባለ አካል ይዘውት የነበረው ባህሪ ቀይር ያለው አሻሽያለው ስላሉ ብቻ ተመልሰው አይጋቡም። ለትዳር መፍረስ ወይም መቋረፍ ምክንያት የነበሩ የቤተሰብ አባላት ከዛ ክፉ ባህሪያቸው መላቀቅ መማር ወይም ከባልና ሚስቱ መራቅ በማለት እንደማይገቡ እርግጠኛ መሆን ያስፈልጋል። ይህ ባህላዊ ድርድር ወይም ሽምግልና የሚሆን ነው። ይህ ሲሆን ጉዳዩ በዝርዝር ቀርቦ ነው። የኢትዮጵያ ፖለቲካ የተበላሸው ትነግ ህዋት በሚል ቡድን ነው። ይህ ቡድን አሁንም ባሪው አልቀየረም። እና አብይ ከትነግ ጋር ነው የሚሰሩት። እነ ዶክተር አብይ ትነግ እስካሁን ይከተለው ከነበረው የተለየ የሚመስልና ተስፋ ሰጪ አካሄድ ስለጀመሩ ብቻ ተስከብክቦ ከማቀፍ በፊት ትነግ የሚባለው ክፉ ድርጅት ከዚህ ባሪው መቆጠቡን እርግጠኛ መሆን ያስፈልጋል። በርግጥ የፖለቲካ ድርጅቶቹ በጭብጨባ በተጠመዱለት ወቅት ትነግ እና አብይ የጀመሩትን ለውጥ ለማደናቀፍ ሲጥር ታይቷል። ለነ ዶክተር አብይም ለተቋሞችም ሆነ ለኢትዮጵያ ይጠቅም የነበረው ቀጣይ የፖለቲካ ግንኙነቶች በድርድር ቢወሰኑ ነበር። ዶክተር አብይ ኑ ግቡ ብሎ ያመጣው ድርጅት ተስፋው ዶክተር አብይ እንጂ ህግ አልሆነም። እነ ዶክተር አብይ ቢሸነፉ ትነግ ህዋት ጨዋታ ፈረሰ ለማለት የሚያመቸውን እድል አግኝቷል። ዛሬ ቅርና በቀደመ ፖለቲካ የተቋረፉ ይቀናቀኑ የነበሩ ቡድኖች ግለሰቦች ተማመለው በሽማግሌ ተደራድረው ነው ቀጣይ እጣቸው ይወሰኑ የነበረው። የነ ዶክተር አብይ አህመድ መደመር ያልተጻፈ ህግ ነው። 1-2-3 ተብሎ የተጻፈ ህግና አፈጻጸም አልተቀመጠለትም። አስገዳጅነት የለውም። የሚቀጥለውና የሚወሰነው እነ ዶክተር አብይ እስካሉ ድረስ ብቻ ነው። ሁሉም ነገር በእነ ዶክተር አብይ ይሁንታ በጫጫታና በፖለቲካ ድርጅቶች ስሜታዊ ግንኙነት የተመሰረተ ነው። ባለፈው የነበረውን አፈና በማሰብ እንጂ ወደፊት በምን መልኩ እንቀጥል ተብሎ አልታሰበበትም። ይህ ደግሞ በአንድ ክስተት የሚፈርስ አስገዳጅነት የሌለው ኃላፊነት የሌለበት አድርጎታል። በኢሃዴግና ተቃዋሚዎች መካከል በተደረገ ትግል ህይወት ጠፍቷል፣ አካል ጎድሏል፣ ሀገር ተናክቷል። ይህ ሁሉ በተፈጸመበት ሀገር አንድ ተስፋ አለው የተባለ የገዢዎች መሪ በየመድረኩ በሚያደርገው ተስፋ ሰጪ ንግግር እና ገዢዎቹ ራሳቸው ያበላሹትን አንዳንድ ነገር ከወትሮ የአፈና ፖለቲካ አንጻር ሲታይ የተሻለ በሚመስል ሁኔታ እያስተካከለ ነው ስለተባለ የፖለቲካ ድርጅቶች ከገዢዎች ጋር ዘለው የተቃቀፉበት መንገድ አስገራሚ ነው። በተለያየ ረድፍ ተሰልፎ የተገዳደለ ገዥና ተቋሚ ቀርቶ ተቀናቃኝ ፓርቲዎች እርስ በርሳቸው የሚያደርጓቸው መስተጋብሮች እንኳን እንዲሁ በተስፋና በእምነት የሚከወኑ አይደለም። ድርድር ቀነገደብ ቅድመ ሁኔታ ተፈጻሚነት አስገዳጅነት ሊኖራቸው የግድ ነው። የመደመር ፖለቲካው ባንድ አገር ጉዳይ ጠርዝና ጠርዝ ይዘው ሲፋለሙ የነበሩ ድርጅቶች ሊያደርጉት ይገባ ከነበረው የተለየና ለቀጣይነቱም ዋስትና የሌለው ነው። ድግስ የሚጠራ አስተዋይ ግለሰብ እንኳን ወደ ድግስ ቤት ከመሄዱ በፊት ማን ተጠርቷል ማንስ አልተጠራም ብሎ ይጠይቃል። የማይፈልገው ሰው ካለ መጠራት የነበረበት ሰው ሳይጠራ ከቀረ ይጠይቃል እንጂ በጠሪው ይሁንታ ብቻ ዝም ብሎ አይሄድም። በዚህ ረገድ የመደመር ፖለቲካ ብዙዎቹ ማን አለ ምን አለ ሳይሉ በጠሪው ቀናነት ብቻ ተስገብግበው የታደሙበት እየሆነ ነው። ማንም ሳቅማማ ሳይጠይቅ ዘቡ ብሎ የገባ ተጋባዥ ደግሞ ያዝ ያሉትን ከመያዝ ውጪ የተጠራበትን በግልጽ ከመተቸት የሞራል ብቃት አገኘ። እነ አብይ አህመድ በየመድረኩ የተናገሩት መልካም ቃል እስረኞችን የመፍታት ጅምር የአንድነትና ለዜጎች ክብር የመስጠት ቃልን ገዥ አድርጎ እደመራለሁ ያለው የተቋሚ ኃይል ነገ ጉዳዮችን ቆጥሮ ይህ አልተፈጸመም ብሎ መጠየቅ አይችልም። አልተደራደረበትም። አስገዳጅነት ቀነገደብ አላስቀመጠም። በእነ አብይን ታንጂ ተደራድሮ ስላልመጣ ዘው ብሎ ወደ ድግስ ከገባ እንግዳ የተለየ መጠየቅ ማማረጥ አይችልም። ከአሁን ቀደም የነበሩ የገዢ አለቆች ክፉነትና የነ ዶክተር አብይ ቀናኢነት እንጂ የወደፊቱን የለውጡን ቀጣይነት የራሱን ሚናና ጥቅም አሰላስሎ አልገባም። ቀጣዩን ለውጥ መሪ ወይንም አሳላጭ ሳይሆን አጨብጫቢ ሆኖ ነው የተደመረው። ነገማ ጨብጨቡን ከመቀጠል ወይም ከመተው ያለፈ ለራሱ የሚያስጨብጨብለትን ስራ ለመስራት ቅድመ ሁኔታም ይሁን ሞራል ይዞ አልመጣም። የተቋሚ ኃይሉ ተደምር ያለው ሲል የግማ ቀፍ ይዞ ሳይሆን በነ ዶክተር አብይ ቃልና ጅምር እንቅስቀሳዎች ተማርኮ አጨብጭቦላቸው ተቀብሏቸው ነው። ይህ የተቋሚ ኃይል የሚመጣ በነ ዶክተር አብይ አመት ተማርኮ እንጂ ለቀጣይ ለውጥ አስገዳጅ ተፈጻሚ ነገሮችን አስቀምጦ አይደለም። ምርኮኛ ደግሞ ማራኪው እንዳለው ከመቀጠል የተለየ ብዙ አማራጭ የለውም። ለማራኪው እየዘመረ ካልዘመረ ዝምታ መርጦ ከመአለፍ የተለየ አማራጭ አያገኝም። እነ ዶክተር አብይ አህመድ ተቃዋሚው በአንድም ይሁን በሁለት እጁ የያዘውን አግድሞ ጥሎ እጁ እስኪላጥ ያጨበጨበ ወይም አገጩን ይዞ እንዲመለከታቸው አደረጉ እንጂ ውል አልገቡለትም። የታጠቀውንም ያልታጠቀውንም ያለውል ትጥቁን አስፈትተው ማርከውታል። ይህ በኢትዮጵያ ፖለቲካ ይሆናል ተብሎ ያልታሰበና ትልቅም ድል ነው ለነ አብይ። እነ ዶክተር አብይ ተቋሙን ያለ ፊርማና ውል ከዋላቸው ሲያክተለትል ይህ ተቋሚ የማይወደውና የማይፈልገውን ትነግንም ለጊዜው ዝም አሰኝቷል። ተነግ በጦርና በኃይል ያልፈታውን ያፋጩ ሰተት ብሎ እንዲገባ ያደረጉ የተዋጣላቸው አዳኞች መሆናቸውን አሳይተዋል። ከዚህ ተቋሚ ነገ በሁለት እጁ ያዘውን ጥሎ ከመጨብጨቡ ያለውል እየተጎተተ ከመግባቱ በፊት ድርድር ማድረግ ነበረበት። ድርድር የአንድ የፖለቲካ ድርጅት ከሌላ ጋር የሚሰራበት የመጀመሪያው መሳሪያ ነው። ይህን መሳሪያ ጥሎ የገባው የፖለቲካ ኃይል እንደ ቀለዋጭ የሰጡትን ከመቀበል ውጪ ሌላ ምንም አማራጭ የለው። እነ ዶክተር አብይ በበኩላቸው የመደመርን ፖለቲካ ለጽድቅ የሰሩት ያህል እየተመረቁበት ሲያሳንሱም እየተለመኑ ይቀጥላሉ። በይሁንታ ይህም እነሱ የበላይነት እስካገኙ ድረስ የሚቀጥል በመሆኑ ተቋሚው በነ ዶክተር አብይ የሚገኘውን ጥቅም እነሱስ ካሉ ድረስ የሚቀጥል በመሆኑ ክፉ እንዳይነካቸው ለገዢዎቹ ለነ ዶክተር አብይ መልካም እድል እየተመኘ ከዚህ ሲያልፍ ክፉ አይንካችሁ እያለ እየጸለየ በተመጽዋችነት የሚቀጥልበት ቅርቃር ውስጥ ገብቷል። Thank you.
ውድ ፍኖቶች እንደምን አላችሁ? መጥሏን መልካምነቴን በቅድሚያ ገልጽላችኋለሁ። ያዋከቡት ነገር ምራፍ አያገኝም፣ ፍቅሬ ፍቅሬ በዛ እኔ አላማረኝም። ከውቁ የሙዚቃ ንጉስ ጥላውን ገሰሰ ካዜማው ዘፈን የተወሰደ ስንኝ ነው። ይህ ዘፈን ከ1966 ዓመተ ምህረት የህዝብ ስልጣን ነጠቀማግስት የተዘፈነ መሆኑም ይታወሰኛል። ይህ ዘፈን ዛሬም እንደገና ቢዘፈን የሀገራችንን ወቅታዊ ሁኔታን ይገልጸዋል የሚል እምነት አለኝ። ዛሬም የሀገሪቱ ሁኔታ በውክበት ላይ ያለ መሆኑ ይታያልና የሀገራችንን ሁኔታ በጽሞናና በተረጋጋ ሁኔታ የሚመለከቱት የመሆናቸውን ያህል ነገሩን ሁሉ ያዋከቡት ነገር የሆነባቸው በርካቶች ናቸው። በርካቶች የማይደረገውን ሲያደርጉ የማይነገረውን ሲናገሩት የምንመለከትበት የውክቢያ ወቅት ላይ ደርሰናል ቢባል ስህተት ሊባል አይችልም። የተወሳሰበ ችግር ደግሞ በውክቢያ የሚፈታ ሳይሆን በጽሞና መከታተልን ግድ ይላል። ወያኔ አበቃለት፣ ለውጡ በስኬት እየተካሄደ ነው፣ ከእንግዲህ ሁኔታዎችን በሰላማዊ መንገድ በመነጋገር መፍታት ይቻላል የሚሉ ወገኖች ቁጥር ቀላል የሚባል አይደለም። አሁን ያለነው በጉልቻ መቃየር ላይ መሆናችንን መረዳት የተሳናቸው ቁጥር አነስተኛ የሚባል አይደለም። የኃይለ ማርያም ደሳለኝ በዶክተር አብይ መተካት የሀገራችንን ችግር መቋጫና መደምደሚያ አድርጎ መውሰዱ ለኔ የውክቢያ ድምዳሜ ነው። የዲሞክራሲ ስርዓት ግንባታ መንገዳችን በትክክለኛ መስመር ላይ ነው ወይስ አይደለም ብሎ የመጠየቅ ጉዳይ ሊዘነጋም ወደ ኋላ ሊገፋ የሚገባው ጉዳይ ሊሆን አይችልም። የሰዎች መቃየር ወያኔን ቀብሮታል ወይም አጥፍቶታል ተብሎ ከበሮ የሚደለቅበትም አይደለም። ከከበሮ መደለቁ ይልቅ ትግሉን መቀጠል ብቸኛው መፍትሄያችን መሆኑን መረዳት ይገባል። ተወደደም ተጠላም በኢትዮጵያ የሽግግር መንግስት መመስረት የሚቻልበት ሁኔታ እስካልተፈጠረ ድረስ ትግሉ መቀጠል አለበት። የለውጡ አራማጆች ነን የሚሉ ወገኖች ለዚህ ጆሮ የለንም እያሉ ነው። ሁሉን አሳታፊ የሆነ የሽግግር መንግስት መስረታው እንቢተኛ መሆን ብቻ ሳይሆን መዘግየት በራሱ የሚያመጣቸው ጣጣዎች ዘርፈ ብዙ ሊሆኑ እንደሚችሉ መገመት አለመቻል ስህተት ነው። በግሌ የለውጥ ሐዋርያዎች ነን የሚሉ ዶክተር አብይና ካቢኔያቸው ላይ የሚስተዋለው ዘገምተኛ አቋም የሀገሪቱን ሁኔታ ባሉታዊ ገጽታው ቀድሟቸው እንዳይሄድ ስጋት አለኝ። በሌቦችና ዘራፊዎች ላይ የተወሰደ ምንም አይነት እርምጃ አንመለከትም። በሌላ በኩል በየዕለቱ ከሀገሪቱ ወደ ውጪ ሊወጣ ሲል የተያዘ ዶላር የሚለው ዜና ተደጋጋሚ እየሆነ መጥቷል። ሳይታይ የሚመጣውን መገመት ይገባል። በለውጥ ሂደት ላይ መወሰድ የሚገባቸው ተገቢ እርምጃዎች ወቅታቸውን እየጠበቁ መወሰድ ሲገባቸው በመዘግየታቸው ብቻ የሚደርሱ ችግሮች በርካታ ሊሆኑ እንደሚችሉ አለመገመት ስህተት ነው። የጅጅጋውን እልቂትና ያደረሰውን ቀውስ ለአብነት መውሰድ ይቻላል። ይህ አካባቢ የወያኔ የጥፋት አቅጣጫ እንደነበር ፍንጭ መታየት ከጀመረ ከራርሟል። በወቅቱ ክትትልን መሰረት ያደረገ ተገቢ እርምጃና መፍትሄን በወቅቱ መስጠት ባለመቻሉ ብቻ በርካታ ቁጥር ያላቸው ወገኖች ህይወታቸውን አጥተዋል። ንብረት ወድሟል። የሃይማኖት ተቋማት ተቃጥለዋል። ወያኔ በስልጣን ዘመኑ ለማስቀጠል ብቻ የህዝብን አመለካከት ወደ አልተፈለገ አቅጣጫ ለማስቀየር የማይፈነቅል ቋጥኝ የማይቆፍረው ጉድጓድ ሊኖር እንደማይችል ከወያኔ መሰረታዊ ባህሪውና ዓላማው አንጻር ተነስቶ መረዳት አለመቻል ስህተት ነው። ስለዚህ የወያኔን ጥቃት ለመመከትና ስርዓተ ቀብሩን ለማፋጠን ትግሉ መቀጠል አለበት። ሁሉን አሳታፊ የሆነ የሽግግር መንግስት ይመስረት የትናንት የዛሬ የነገም የህዝብ ጥያቄ መሆኑ ሰላማዊ ተነጋሽ ካቃቂ
ዝግጅታችንን የምናጠናቀቀው ታዬ ቶላ ከጎላ ሚካኤል አዲስ አበባ በላኩልን ደብዳቤ ይሆናል። ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ ሬዲዮ የሳተላይት ስርጭት። ውድ የፍኖተ ዴሞክራሲ አድማጮች፣ የዛሬ ደብዳቤን በጥያቄ ላስጀምራትና ከወጣቶች ከታዳጊ ወጣቶች ወይም አውቀው ለአርባ ከምናምን ዓመታት ከተኙት ኢሃፓ ማን ነው የሚል ጥያቄ ቢቀርብላቸው ምላሻችሁን አሰላስሉት። ልብ በሉ፣ ኢሃፓ ምንድን ነው አላልኩም። ምን ጊዜም ኢሃፓን ሳነሳ በሰውኛ ነው የማነሳው። ኢሃፓ በድን ሳይሆን ነባቢ ነፍስ ያለው ሕያው በመሆኑ ነው። ነባቢ ነፍስ ያልኩት ኢሃፓ ወደ ኋላ ወደፊት እየተመለከተ አሁን በተጨባጭ ያለውን አበጥሮና አንጠርጥሮ የመተንተን ዕውቀቱ ብቃቱም አለው። ይህ የኢሃፓ ባህሪ የህልውናው አርማ ነው። ኢሃፓን ከስፋ አምሮ ከአመዛዛኝ ሊና ከህዝብ ፍቅር ከኢትዮጵያ አንድነትና ሉዓላዊነት ኢሃፓን ከሰባዊ ክብርና እኩልነት ኢሃፓን ከዲሞክራሲያዊ ህዝባዊ መንግስት መለየት ስህተት ብቻ ሳይሆን ወንጀል ነው። ቁጥራቸው በቀላሉ የማይገመት ሰዎች ከዛሬ 10 እና 40 ዓመታት ባሉት ጊዜያት ኢሃፓንና የኢትዮጵያን ህዝብ ከርተው አንዳንዶቹ በገዛጃቸው ሌሎቹ ደግሞ የፓርቲውን ስነስርዓት በመጣሳቸው አባልነታቸው ተገፎ ከፓርቲው ጋር የነበራቸው የግንኙነት መስመር ተቋርጦ ከመጣ ከሄደው የኢትዮጵያ ህዝብ ጣላቶች ጋር በስውርና በግሃድ የሚንቀሳቀሱ ኢሃፓንን ሲሉ የራሳቸው አንደበት ሲያጋልጣቸው እየሰማው እንክርዳድ ምን ቢፋፋ ስንዴ አለ መሆኑን እየተረዳው ነው። ቀድሞ አባላት ከነበሩት ውስጥ ነበርኩን የሚጠቀሙ ጥቂቶች መሆናቸውን እያስተዋልኩ ነው። ለጠላት አሳልፈው ሰጥተውን ያስገረፉንና ያስገደሉን፣ ለጠላት አድረው የድርጅታችንን ምስጢርና ገመና አሳልፈው በመስጠት ከግፍ ሁሉ የከፋ ግፍ ፈጽመውብን ዛሬም ኢሃፓ እንደሆኑ የሚዘላብዱት አፋቸውን ሲከፍቱ የጭንቅላታቸውን ባዶ ቅልነት እያሳየባቸው እስቃለሁ ተደስቼ። ልክስክስ የመንደሩሻ ላላፊ አግዳሚው ኩላ የሚበላት ቢጥልልኝ እያለ ጭራውን እንደሚያወናውነው ያሉት እንዴት ኢሃፓ እንደሆኑ ይቀጥፋሉ ላለው። ኢሃፓ ጠረን አለው የሚጣፍጥ የሚያረካ። ኢሃፓ ባለበት ውሸት ያፍራል አንገቱን ይቀብራል። ኢሃፓ ባለበት ዘረኝነት፣ ትምክህተኝነት፣ ጠባብነት፣ ጎጠኝነት፣ አጉራ ዘለልነት፣ አድርባይነት፣ አውቄ በቃሁነት፣ ከሃዲነት፣ አንጃነት፣ ዘራፊነት፣ ፈላጭ ቆራጭነት እንደ ቀትር እባብ ይቅበዘበዛሉ። ባለፈው ሰሞን በፍኖተ ዴሞክራሲ ቀርቦ የነበረውን ልክስክሶችን የሚያወግዘውንና በኢሃፓ አባልነታቸው በደጋፊነታቸው የተሰውት ሰማዕታት ወላጆችን ይቅርታ የሚጠይቀውን ሀተታ አንድ ወንድሜ ሲሰማ እንባዎቹን መቆጣጠር እንደተሳነው አጫውቶኛል። በአንጻሩ በ1969 ዓመተ ምህረት በአረመኔው ደርግ የተገደሉ ጓደኞቼ እናቶችን ባመቸኝ ጊዜ እንጠያየቃለንና የእድሜና የመከራ ጭነት ቢጫናቸውም በተገናኘን ቁጥር የሚጠይቁኝ ኢሃፓን ነው። ከሁሉም የጓዶቼ እናቶች የሚሰጠኝ ምክር ትግላችን ይህን ያህል ዓመታት ያስቆጠረው ለእውነት በመታገላችን እንደሆነና ይህችን የእምነት ማተባችንን ለሀገራችንና ለሕዝቧ ያለንን ፍቅር ከበጠስ ያን ጊዜ ክብራችንን አጥተን የማንም መጫወቻ ወራዳ እንደምንሆን አስረግጠው ያወጉልኝና አክለውም የእነሱ ደስታ ኢሃፓ የደረሰበትን መከራ ሁሉ እየተቋቋመ ለሕዝቡ የገባውን ቃል አክብሮ እየታገለ መሆኑ እንደሚያኮራቸው ይነግሩኛል። ኢሃፓዎች ክብራችን፣ ጌታችን፣ አእምሯችን ኢሃፓ እኮ ነው። ኢሃፓ ውስጥ ተወሽቀው የከረሙ እንክርዳዶች እንኳ ኢሃፓ ውስጥ በነበሩበት ወቅት በስንዴው ተውጠው ስለነበር ቆሻሻቸው እንክርዳድነታቸው ሳይገለጥና ሳይጋለጥ ተከብረው መኖራቸውን የምናውቀው ነው። ከኢሃፓ ከወጡ በኋላ የጭንቅላታቸው ባዶነት ሲናገሩ የማይደመጡ ንግግራቸው ሞዛዛና የደደበ እየሆነ የአድማጭ ጆሮና አጨብጫቢና ጫፋሪ እያጡ መሆናቸውን እየታዘብኩ ነው። ጥቂቶች በተለያዩ ጊዜያት ከተከሰቱ የለውጥ ማጅራት መቼዎች ጋር ኢሃፓ ባለመሰለፉ አክራሪ ግትር የሚሉ እንደ ስድብም እንደ ክስም ሲወረውሩ ሰማለሁ አንብቤያለሁ። በጣት የሚቆጠሩ ሰዎች ኢሃፓ ለ46 ዓመታት የታገለለት ህዝባዊ ዴሞክራሲያዊ መንግስት መመስረቻው መንገድ አንድ ቀጥ ያለ መንገድ ህዝባዊ ትግል ብቻ እንጂ ከፈላጭ ቆራጭ፣ ከዘራፊ፣ ከመብት ረጋጭ፣ ከጠባብ ዘረኛ ቡድን ህዝባዊ መንግስት አይመነጭም። ወያኔ አፈርድሜ ሊልስ ሲቀርብ አሜሪካና በሳውዲ የሚመራው የጨካኞች ቡድን ወያኔን በዘዴ ስልጣን ላይ ለማቆየት ስውር ደባቸውን ለመፈጸም ያሰቡትን ሴራ ኢሃፓ ጠንቅቆ በማወቁ ወግዱ ማለቱ የባህሪው ነው። በህክምና ትምህርት ከጀርባህ የኮቴ ድምጽ ከሰማህ የሜዳ ህያ አያለው ብለህ አትጠብቅ የሚል መሪ ቃል አለ። ይህ ማለት ራሱን ያመመው በሽተኛ ሁሉ ማይግሬን ወይም የጭንቅላት እጢ ነው ከማለት በፊት በስፋት የተዘወተረው የራስ መታት በሽታ ሊሆን ስለሚችል ከውሳኔ በፊት መገናዘብ ያለባቸውን ማጤን የግድ እንደሆነ ነው። ወያኔ ዛሬ የጭንቁን አንድነት መድኃኒት እንደሆነ በማውራቱ ወያኔ ለአንድነት እንደቆመ ጥቂት የማይባሉ ዘላበሉ አሁንም እየቀጠፉ ቀጥለዋል። የማይካደው ኢትዮጵያ ሀገራችን ከመቼውም ጊዜ በከፋ ሁኔታ ለከፈፈል አደጋ ተጋልጣለች። ግና የዚህ በሽታ ሰበብ የሆነውና አሁን በስተመጨረሻው ራሱ የሀገር በሽታ የሆነው የወያኔ ግፈኛ አገዛዝ መድኃኒት መፍትሄ የከፈፈል አደጋ የሚባለውን ለመክላትና ሰላም ለማስፈን የባህሪው ባለመሆኑ የጅጅጋና በአካባቢዋ ካህናት እየታረዱ አካላቸው እየተቆራረጠ በእሳት እንደ ጧፍ ነደደ። በሻሸመኔ አንድ ወጣት በድንጋይና በዱላ ተወግሮ ተዘቅዝቆ ተሰቀለ። በወለጋ ሁለት ሰዎች በድንጋይ ተጨፍጭፈው ተገደሉ። ይህን ሁሉ ግፍ የተፈጸመው ለ27 ዓመታት የዘር ፖለቲካን በሚያራምደው አረመኔው የወያኔ አገዛዝ ነው። አንዳንዶች የዚህን ገፍ ገጽታ ለመሸፈን ይሁን ሁኔታውን በሚገባ ባለመረዳታቸው በጅጅጋና በዙሪያዋ የተከሰተውን ግፍ በአንድ ግለሰብ ላይ ሲላክቁ ሰማ። የዚህ ግፍ መሐንዲስ የሆነው በአጠቃላይ የወያኔ አገዛዝ ሲሆን የወያኔ አገዛዝ ማለት የትግራይ ሹማምንትን ብቻ የሚመለከት ሳይሆን አጠቃላይ በዚህ የዘር ፖለቲካ ዙሪያ የተሰለፉትንና አሁን ለማደናገሪያነት የተሰየሙትን ለውጥ አራማጅ የሚባሉትን ጉዶች ሁሉ የሚመለከት ነው። እኔ በበኩሌ ለውጥ አራማጅ ተብዬዎቹን ጭፍጨፋ አራማጅ ነው የምላቸው። የፍነተ አድማጮች ልብ ሊሉት የሚገባው በአሁኑ ሰዓት በዚህ በዘር ፖለቲካ ከ3 ሚሊዮን ህዝብ በላይ ከመኖሪያው ከእርሻው የተፈናቀለ ሲሆን በዚህ እየቀጠለ ከሄደ በአጭር ጊዜ ውስጥ እንደ ኮንጎና እንደ ደቡብ ሱዳን ህዝቦች የጎረቤት ሀገራትን ማጥለቅለቃችን አይቀሬ ነው። ለዚህ ከፊት ለፊታችን ለተጋረጠው የዘረኝነት አደጋ መፍትሄው አንድ ብቻ፣ እሱም ሁሉን በሀገራችን ጉዳይ የሚያገባው የተሳተፈበት ህዝባዊ የሽግግር መንግስት መመስረት ነው። ከዚህ ውጪ ያለው ሁሉ መንገድ የሚወስደው ወደ ጨለማው የእርስ በርስ እልቂት መንገድ ነው ላለው። ዛሬም እንደ ትላንቱ የኢትዮጵያ ህዝብ ችግር በሀገሩ እንደ ሰው አለመቆጠሩ፣ ስራ የመቀጠር መብት እንደ ሰማይ እየራቀ መሄዱ፣ የኢንዱስትሪ መንደር በፋብሪካዎች ውስጥ የሚሰሩ ከየትኛውም ዘመን በከፋ ጉልበታቸው መበዝበዙ፣ የሥራ መብቶቻቸው መረገጣቸው፣ እህቶቻችን በጾታዊ ጥቃት መሰቃየታቸው፣ ወጣቱ በገዛ አገሩ ሥራ የማግኘት ተስፋው እንዲሟጠጥ መደረጉ ሲሆን ይህን ችግር ብልጣብልጥ የዘር ፖለቲካ አራማጆች ወደ እርስ በርስ ግጭት እየተጠቀሙበት መሆናቸውን ልብ ማለት አያልፉት ግዴታ ነው ላለው። የዘር ፖለቲካን በቃ በቃ ነው ብለን በጋራ አገራችንን ከተቃጣባት ጥፋት እንታደጋት። ታዬ ቶላ ከጎላ ሚካኤል አዲስ አበባ። አድማጮቻችን የደብዳቤዎች አምድ ዝግጅታችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ መልካም ሳምንት፣ ደህና ቆዩን።
Let's dig this up. It's a witchy. Let it calga. Let it switchy. Let it malga.